ገዢው የኢትዮጵያ ፓርቲ ኢህአዴግ ለ18 ቀናት ካደረገው ግምገማና ግምገማውን ተከትሎ በጽሑፍ ካወጣው መግለጫ በኋላ ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝን ጨምሮ የአራቱ ፓርቲዎች አመራሮች በጋራ የሰጡት መግለጫ በድምጽ ከመሰማቱ በፊት በማህበራዊና ባለም አቀፍ ብዙሃን መገናኛ ለሰዓታት ሲሰራጭ የቆየው ዜና የተምታታና የተዛባ ትርጓሜ ሲሰጥ ቆይቷል። ይህም መንግስት ሁሉም የፖለቲካ እስረኞች ይፈታሉ፣ ማዕከላዊም ይዘጋል የሚል አንደምታ ያለው ዜና ሲሆን፣ ይህን ተከትሎ ዓለም አቀፍ የሰብአዊ መብት ተቋማት ሳይቀሩ መንግስት የወሰደው እርምጃ ጥሩ ነው የሚል ይዘት መግለጫን አውጥተዋል። ጽዮን ግርማ ይህን ነገር እንዴት ተፈጠረ የሚል ጥያቄ ይዛ ስታበቃ ከአዲስ ስታንዳርድ መጽሔት አዘጋጅ ጸዳለ ለማና የቀድሞ ጋዜጠኛ መስፍን ነጋሽን አዋይታለች።
ቀድሞ የተሰራጨው ዜና ሁሉም የፖለቲካ እስረኞች ይፈታሉ፣ ማዕከላዊም ይዘጋል የሚለው ነበር። በዓለም አቀፉ የዜና ወኪል ኤፒም የተዘገበው በተመሳሳይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ነው። ጥቂት ቆይቶ በፋናና በኢትዮጵያ ብሮድካስቲንግ የተሰራጨው ዜና ደግሞ በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የተሻለ ሀገራዊ መግባባት ለመፍጠርና የዴሞክራሲ ምህዳሩን ለማስፋት በማሰብ ክሳቸው ተቋርጦ ወይም በይቅርታ እንዲለቀቁ ተወስኗል የሚል ነው። ኦፊሻል የሚል ስያሜ ያለው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የፌስቡክ ገጽ ላይም በአቃቤ ሕግ ጉዳያቸው ተይዞ በእስር የሚገኙ የተለያዩ ፖለቲከኞች የሚለው አረፍተ ነገር ተጠቅሶ ተጽፎ ነበር። በዚህ ገጽ ላይ የወጡ የነበሩት አረፍተ ነገሮችም 8 ጊዜ የተጻፉ መሆናቸውን ጉዳዩን ሲከታተሉ የቆዩ ጋዜጠኞች ይናገራሉ። በመጨረሻ ግን ጠቅላይ ሚኒስትሩ በሰጡት መግለጫ ላይ ሁሉም የፖለቲካ እስረኞች ይፈታሉ የሚል ቀጥታ ንግግር አልተጠቀሰም። ዛሬ ዓለም አቀፉ የዜና ወኪል ኤፒ የፖለቲካ እስረኞች የሚለውን ቃል ፖለቲከኞች በሚል ተክቶታል። በዚህ መግለጫ ላይ መጀመሪያ የተገለጸው ማዕከላዊ እስር ቤት ተዘግቶ ሙዚየም ይሆናል የሚለውም ነው። የቀድሞ የእንግሊዘኛው አዲስ ስታንዳርድ መጽሔትና የአሁኑ የኢንተርኔቱ አዲስ ስታንዳርድ አዘጋጅ ጸዳለ ለማና የቀድሞ የአዲስ ነገር ጋዜጣ አዘጋጅ በአሁን ሰዓት ስዊድን ለሚገኝ የሰብአዊ መብት ድርጅት የሚሰራው መስፍን ነጋሽን ለውይይት ጋብዣቸዋለሁ። ለመሆኑ ይህ መምታታት እንዴት ተፈጠረ? ምንስ ያመጣል? ምንስ ያስገኛል? በአጠቃላይ የመግለጫው ይዘትስ ምን አንደምታለው የሚል ነው የውይይቱ መነሻ። የመጀመሪያውን አስተያየት የምትሰጠው ጸዳለ ለማነች። ለመሆኑ ይህ መምታታት እንዴት ተፈጠረ?
የጠቅላይ ሚኒስትሩ ማታ ወደ ምሽት አካባቢ የለቀቁት ቪዲዮ እሱን ከመልቀቃቸው በፊት መጀመሪያ ላይ ለኤፒ ጋዜጠኛ ጠቅላይ ሚኒስትሩ ጽህፈት ቤት ተደውሎ የፖለቲካ እስረኞች የሚለው አገላለጽ ሊሆን አይደለም፣ ምክንያቱም እኛ የፖለቲካ እስረኞች የለንም የሚል የመጀመሪያ አቤቱታ ኤፒ ጋዜጠኛ ነው የደረሰው። ይሄም ከሰዓት በኋላ ነው፣ ዜናዎቹ ሁሉ ከወጡ በኋላ ማለት። በዛ ሰዓትም ደግሞ የጠቅላይ ሚኒስትሩ ጽህፈት ቤት ፌስቡክ ገጽ መጀመሪያ ከለቀቁት ሁሉንም በተለይ ደግሞ ሁሉም የሚለው እስረኞች አንድምታ የነበረውን አረፍተ ነገር እየቀየሩት ነበር። በፌስቡክ ላይ ኤዲት እያደረጉ ወይም ደግሞ ሁሉም ከሚለው እየጠበበ ነበር የመጣው። በትዊተርም ላይ እንደዛ ነበር። ጠቅላይ ሚኒስትሩ ጽህፈት ቤት ያለ ትዊተር እየተሰጠ በነበረበት ሰዓት የነበሩት ነገሮች እየላኩ ነበር እና ከነዛ ትዊት መልእክቶች ውስጥ የተወሰኑት መጨረሻ ላይ ተሰርዘዋል። ይሄ ነበረ አካሄዱ። መጨረሻ ማታ ላይ ቪዲዮ በተለቀቀበት ሰዓት 8 ጊዜ ተሻሽሏል። ፌስቡኩ ላይ ለምሳሌ ማየት ስለሚቻል እዛ ላይ 8 ጊዜ ተለያየ አንድምታ ያላቸውን አረፍተ ነገሮች እያስገቡ 8 ጊዜ ኤዲት ተደርጎ ነበር። ይሄ ሁሉ ግን የመጣው የዓለም አቀፍ ሚዲያው ከዘገበው በኋላ ብዙዎቹ ወዲያው ነው የተሰራጨው። ከዚህ ሁሉ በኋላ ነበረ እንግዲህ እነሱ ማስተካከያ የመጣ የነበረው ማለት።
መስፍን እስቲ ምን ትላለህ እዚህ ላይ?
አንደኛው እርግጥ ጸዳለ እንዳለችው ለእኛ ውጭ ለነበር ነው ሰዎች ብቸኛ የመረጃ ምንጮቻችን የመንግስት እዛው ቅርብ የሆኑ የጠቅላይ ሚኒስትሩ ቢሮ ጽህፈት ቤት ትዊተር፣ ፌስቡክ አካውንት የመሳሰሉት ናቸው እና እነሱ ላይ ጥገኛ መሆን ነበረብን። ሌላ ምንም ምርጫ አልነበረም። ግን ዜናው ካለው ክብደት ለሀገሪቱ ፖለቲካ ውስጥ ካለው ትርጉም አንጻር እንደ አንድ ትልቅ የህዝብ ግንኙነት ድክመት አድርጌ ነው የወሰድኩት። ጠቅላይ ሚኒስትሩም ቢሆኑ ፓርቲያቸውም መንግስታቸውም እንደዚህ ያለ ትልቅ ውሳኔ ዝም ብሎ በተውሸለሸለ ቋንቋ ሳይሆን የትኛውም ሊሆን ይችላል ውሳኔያቸው፣ ግን ግልጽ ባለ በጽሁፍ ራሱ ቢቀርብ የበለጠ የሚመረጥ ነገር ነበር። ይሄ ይስማኛል። በሌላ በኩል ደግሞ ስናየው እርግጥ ይሄ የመንግስት ውሳኔ ነው፣ የፓርቲ ውሳኔ ነው። እርግጥ ኢትዮጵያ ውስጥ የተቀላቀለ ስለሆነ የለውም እንጂ ይሄንን የነገሩን ለፓርቲያቸው ስብሰባ ውጤት ሊያስረዱን በተጠራ ጋዜጣዊ መግለጫ ላይ ነው። እና እውነት ለመናገር በና በቴክኒክ አንጻር ካየ ነው ገና የመንግስት ውሳኔ ስለመሆኑም በኦፊሻል የተነገረ ነገር የለም። ዛሬ ምን ሰማው የፕሬዝዳንቱ ጽህፈት ቤት እንደውም እርምጃዎችን መጀመሩን ነውና ዜናው ድብልቅልቅ ያለ ነው። ሲጀመር ጀምሮ ሆን ብለው ያደረጉት ይሁን በስተትና በስምፍና ይሁን እርግጠኛ ሆኖ መናገር ግን በጣም ያስቸግራል።
እንደው በአጠቃላይ ግን ከዚህ ሁሉ በኋላ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ንግግር እንዳለ ወስደን ብንሰማውና ምን ማለት ነው የሚለውን አስተያየት እንድትሰጡበት ለማድረግ እንስማና መግለጫውን እሱ ላይ አስተያየቶቻችንን እንቀበል።
በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ የተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ እሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትሎም ቢሆን ነገር ግን የዲሞክራሲ ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ መድብለ ፓርቲ ዲሞክራሲ ስርዓታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው።
የኤፒ የተባለው ዓለም አቀፍ የዜና አውታር የፖለቲካ እስረኞች የለንም የሚል ማረሚያ እንዲያወጣ ደርሶታል ብለሻል ጸዳለና፣ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይላሉ። ይሄ ማለት የፖለቲካ እስረኞች ማለት ነው? ምን ማለት ነው? እንዴት ነው የተረዳችሁት? እስቲ ጸዳለ።
እንግዲህ ይሄ የጠቅላይ ሚኒስትሩ የሚያመለክተው ምንድነው? መንግስት ከዚህ ቀደምም ቢሆን የፖለቲካ እስረኞች ወይም ደግሞ የህሊና እስረኞች የሉንም የሚል አቋም ነው ያለው ይሄ መንግስት። እሷን ነገር ላለመድገም ነው፣ ላለመግለጽ ነው የህሊና እስረኛ የለንም የሚለው። እንግዲህ የእሳቸው ማረፍተ ነገር የሚያመላክተው ከማሰር ይልቅ መፍታቱ ህግና ደንብ መከተል እንዳለበት ነው እየገለጹ ያሉት። ብዙዎቻችን እንደምናውቀው እነዚህ የህሊና እስረኛ ተብሎ ሲባል ኢትዮጵያ ውስጥ በሃይማኖት ሊሆን ይችላል፣ በጻፉ ጽሁፍ ወይም በፖለቲካ እንቅስቃሴያቸው መንግስትን በመቃወም እንቅስቃሴ ውስጥ የነበሩ ሰዎች ህግን ባልተከተለ መልኩ የታሰሩ በብዙ ሺህ የሚቆጠሩ ሰዎች አሉ። ብዙዎቹ እንደውም በአሸባሪነት ተከሰው የሚገኙ በጣም በርካታ የሆኑ ከአንድ ሺህ በላይ የተመዘገበውን ነው የምልሽ በላይ ሰዎች አሉ። እነዚህ ሁሉ ሰዎች ሲታሰሩ ህግና ደንብን ተከትሎ እንዳልሆነ ሁላችንም የምናውቀው ነው። አሁን እሳቸው በሚሉት ስቴትመንት መሰረት አንደኛ የህሊና እስረኛ የለም ለማለት ቆርጦ የተነሳ አረፍተ ነገር ነው። የለንም የሚለውን የመንግስትን አቋም መልሶ ያጠናከረ አረፍተ ነገር ነው። ሁለተኛ መፍታት የሚለውን ነገር መልሰው አስረውታል። ህግና ደንብ በሚለው አመለካከት ባሉት ስቴትመንት ሸምቀቆን እያጠበቡ የሚፈቱት ሰዎች እጅግ በጣም ጥቂት ሊሆኑ እንደሚችሉ አመላካች የሆነ አረፍተ ነገር ነው ለእኔ መስሎ የታየኝ። ይሄ ደግሞ እነሱ እንዳሰቡት የፖለቲካል ምህዳሩን ያሰፋዋል ብዬ በግሌ እምነት የለኝም። ምክንያቱም በዚህ አካሄድ ከሄድን ስር በላይ ላይ ሆኖ ይችላሉ ሊፈቷቸው የሚችሉት ሰዎች ማለት ነው። እና ይሄ ደግሞ ምህዳሩን ያሰፋዋል የሚል የውሸት ህልም ውስጥ መግባት ያለብን አይመስለኝም ይሄንን አረፍተ ነገር ስንሰማ።
መስፍን እስቲ ምን አስተያየት አለህ? በአጠቃላይ በዚህ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግርና የኢህአዴግ ውሳኔ ላይ
እዚህ የፖለቲካ እስረኞች የሚለው ላይ አንድ ሀሳብ ለመስጠት፣ እኔ መንግስት የፖለቲካ እስረኞችን እፈታለሁ የሚለውን ቃል የፖለቲካ እስረኞች ወይም የህሊና እስረኞች የሚለውን እንዲጠቀም አልጠብቅም። አሁን አቶ ኃይለማርያም በተናገሩት ነገር ውስጥ እንኳን ያለውን እሱን ብቻ ወስደን ብንተረጉመው የፖለቲካ ሰኞች ናቸው እነዛ ሰዎች። ማጅራት መጪዎችን ወይም ምናምን ሊፈቱ አይደለም። ፖለቲካ መዳር አያሰፋም ማጅራት መጪ በመፍታት። ስለዚህ ግልጽ ነው። እና ዜና ዘጋቢዎቹ የፖለቲካ ሰኞች ብለው ቢዘግቡ ለኔ ብዙ ችግሩ አይታየኝም። ሁለተኛው በአቶ ኃይለ ማርያም ደሳለኝ መግለጫ ይሁን በድርጅቱ መግለጫ ውስጥ ሁለት በማወቅ ወይም ባለማወቅ ሆን ተብሎም ሊሆን ይችላል የተምታታ ነገር አለ። ይሄ ውሳኔ የፖለቲካ ውሳኔ ነው ወይስ የህግ ውሳኔ ነው? የህግ ውሳኔ ከሆነ ኢህአዴግ የሚያገባው ነገር የለም። ይሄ ነፃ ምናምን የሚሉት ፍርድ ቤት በዛው እንደው ቢያንስ ለአፋቸው በዛው በፍርድ ቤት ይለቅ ማለት ነው ያለባቸው። ምክንያቱም አንድ ሰው በህጉ መሰረት ደረግለት የመጠየቅ መብት አለው ማመልከት ይችላል። የአቶ ኃይለ ማርያምን ውሳኔ አይጠይቅም። ጥያቄውን ለይቅርታ ቦርድ ያቀርባል። ይቅርታ ቦርዱ ካመነበት ለፕሬዝዳንቱ ያቀርባል። ይሄ ነው ስነ ስርዓቱ። ስለዚህ የኢህአዴግን ምክር ቤት ስብሰባ የኢህአዴግን ውሳኔ አይጠይቅም። በህጉ ከሄድን በህጉ ወጥተን ወደ ፖለቲካው ከመጣን ደግሞ አሁን የኢህአዴግ ውሳኔ አስፈልጊ ነው የፖለቲካ ስልጣን የያዘው ኃይል እሱ ስለሆነ። ስለዚህ መነጋገር ያለብን ይሄ ውሳኔ የፖለቲካ ውሳኔ። ስለዚህ እያንዳንዱን የህጉን መስፈርት 1-2-3 እያለ ማሟላት አይጠበቅበትም። እሱ ነው ውሳኔውን ይሄ የፖለቲካ ውሳኔ ነው። ውሳኔው የተደረገውም የፖለቲካ ምህዳሩን ለማስፋት አገራዊ መግባባትን ለማጣጥ የተባለውን ለማድረግ የሚያስችለው ፖለቲካዊ ውሳኔ ስለሆነ ነው። እና ሁለቱን እየተምታቱ ነው እየቀረቡ ያሉት። ጣዳለ እንዳለችው በዚህ መምታታት ከቀጠለ ምናልባት የሚፈቷቸው ሰዎች በጣም ጥቂት ሰዎች ነው የሚሆኑ፣ በጣም ጥቂት። እሱ ደግሞ የተባለውን አገራዊ መግባባትና የዲሞክራሲ ምህዳርን የማስፋት ጉዳይ ፈጽሞ ሊያመጣ የሚችል ነገር አይደለም። አንድም ሰው ይፈታ 10ም ሰው ይፈታ ደስ ይለኛል፣ ግን ያ የተባለውን ለውጥ እንደማያመጣ እርግጥ ነው። ሁለቱ ካልተለያየ ግን መግለጫውም ቃሉም የተለመደው መደለያና ጊዜ መግለጫ ከመሆን የሚዘላ አይመስልም።
ይህ መግለጫ ሲሰጥ ተያይዞ የተነሳው የማዕከላዊ ጉዳይ ነው። በአዲስ አበባ የሚገኘው የፌዴራል የወንጀል ምርመራ ማዕከላዊ ተብሎ የሚጠራውን የተመለከተው መግለጫ ነው እና እስቲ ያንን ሀሳብ እንዳለ እንስማው።
ማዕከላዊ ተብሎ የሚታወቅ ማቆያ እስር ቤት አለ። ይሄ ምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው። በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳው። ሶ አሁን ይሄ አዲሱ የምርመራ ቢሮአችን እዛ ተቀምጦ ያንን መንፈስና አስተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለ። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት አለበት። ዘግተን ሙዚየም መሆን አለበት።
እንግዲህ ሙዚየም መሆን አለበት ብለዋል። ከዛ ደግሞ በመትኩ ባለም አቀፍ ደረጃ የህዝብ ተወካዮች ምክር ቤት ባጸደቀው የሰብአዊ መብት ድርጊት መርህ ግብር መሰረት አዲስ የምርመራ ተቋም ተቋቁሞ በሌላ ህንጻ ስራ መጀመሩን ጠቅሰዋል። እና ይሄንን ውሳኔ እንዴት አያችሁት? እስቲ ጸዳለ።
በጣም ፔንፉል ነው። በአማርኛ እንዴት ማለት እንደምችል ሲናገሩ ሁለት አንጻር ነው ያየሁት እኔ። አንደኛ በደርግ ጊዜ የነበረ ማቆያ ያሉ ሲናገሩ ጠቅላይ ሚኒስትሩ የ27 ዓመት ቁስል ዝም ብለው ሸፋፍነው ነው ያለፉት። ምክንያቱም ይሄ በደርግ ጊዜ የነበረ እስር ቤት ቢሆንም ከደርግ ባልተናነሰ መልኩ አገልግሎት ሲሰጥ የነበረው ባለፈው 27 ዓመታት ውስጥ ነው። ይሄ ደግሞ ዛሬም ጭምርም ያለ ነው። ታሪክ አይደለም። ወደ ኋላ ተመልሰን የምንሻማበት እውነት አይደለም። አሁንም እየተፈጠረ ያለ ነው። ስለዚህ ይሄን ማለታቸው እኛ የለንበትም ነው። ማዕከላዊ እየተፈጠረ ያለው ነገር ይሄ መንግስት የለበትም። የመንግስትን ኃላፊነቱን የማጠፍ አስተያየት ነው ያለው። ሁለተኛ ይሄንን ሲናገሩ ወደ ሌላ ቦታ እናሸጋግራለን ሲሉ የህንፃውን መሻገር እንጂ የቶርቸር ወይም ደግሞ የስቃይ እዛ ውስጥ ሊፈጠሩ የሚችሉ ህግ አልባ የሆኑ ህገ ወጥ የሆኑ የሰው ልጅ ላይ የሚደርስባቸው በእያንዳንዱ እስረኛ ላይ የሚደርስበትን ህገ ወጥ እንትን እናፈርሳለን ሲሉ አለመስማቴ ትንሽ አበሳጭቶኛል። ህንፃ መቀየር ያለውን አሰራር መቀየር እንዳልሆነ ሊገነዘቡ ይገባል የሚል አመለካከት ነው ያለኝ። ከዚህ ባለፈ ግን ትንሽ ብስጭቱ እንዲቀንስ ይችላል ብዬ የማስበው ተምሳሌታዊነቱ መልካም ነው። ይሄ ነገር እንዝጋው ሲሉ ከተግባራዊነቱ ይልቅ ተምሳሌታዊነቱ እኔ ትላንት ትንሽ ስሜታዊ ማርጎኝ የነበረው ነገር ይሄ ነው። ተምሳሌታዊነቱ እጅግ ትልቅ ነው። ይሄ ነገር ይዘጋልና ወደ ሙዚየም ይለወጣል ማለታቸው እንደው ወደ ሌላ ቦታ ተቀይሮ የሚፈጠረው ነገር እንተወውና ይሄ ማዕከላዊ የሚባለው ነገር ሙዚየም ይሆናል የሚለው ነገር በራሱ ትልቅ ስሜት ውስጥ የከተተኝ አነጋገር ነበር። ነገር ግን እውነታውን መርሳት የለብንም። እውነታው ደግሞ ሲቀየር ከተግባሩም ጭምር መቀየር ነው ያለበት። ህንጻው ሲቀየር ተግባሩ ህንጻው ውስጥ የሚፈጠረው ነገር መቀየር ነው ያለበት። ሁለተኛ ደግሞ እዛ ውስጥ የተፈጠረው ለዛ 27 አመት ሙሉ የተፈጠሩት ነገሮች የተመዘገቡ ብዙ ነገሮች አሉ። እነሱን ነገሮች አድሬስ ወይም ደግሞ መልስ የሚሰጡበትንም የፖለቲካ ምህዳር መፍጠር መቻል አለባቸው። እነዚህ ሁለቱ ነጥቦች ናቸው እኔ መናገር የምፈልገው በሱ ላይ።
መስፍን፣
እኔ እውነት ለመናገር የማዕከላዊ መዘጋትን ባያመጡት ባይጠቅሱት ኖሮ ጥሩ ነበር ብዬ ነው ማስበው። ሁለቱን አጀንዳዎች የማዕከላዊ መዘጋትና የተመረጡ የፖለቲካ እስረኞችን የመፍታትን ጉዳይ አንድ ላይ አያይዤ ሳየው በደንብ የታሰበበት በአነስተኛ ዋጋ ብዙ ትርፍ ሊገኝባቸው ይችላሉ ተብለው የተመረጡ ሁለት በፖለቲካው ዓለም ስሱ የሆኑ ጉዳዮች መርጠው ያመጡ አርኬ እንድመለከተው ነው እያደር እየተሰማኛለሁ። ጸዳል እንዳለችው አንደኛ ማዕከላዊም ከደርግ በላይ ለረጅም ዘመን የተጠቀፈበት ኢህአዴግ ነው። በደርግ ዘመን ማዕከላዊ የተፈጸመና በኢህአዴግ ዘመን ማዕከላዊ ውስጥ ያልተፈጸመ ግርፋት የማሰቃየት ተግባር ምን እንደሆነ አላውቅም። ከማሰቃየት ከመግረፍ ጀምሮ እስከ መግደል ድረስ በሁለቱም መንግስታት ሲፈጸም የነበረ ነው። በእድሜ ደግሞ ካየነው ኢህአዴግ የበለጠ ተጠቅሞበታል ማዕከላዊንና ኢህአዴግን የበለጠ ጥሩ የሚያደርገው ምንም ነገር የለም። ማዕከላዊን በተመለከተ ተምሳሌታዊ ትርጉሙም ቢሆን መቼም ጥሩ ነው፣ ከምንም ይሻላል። ግን በኢትዮጵያ ፖለቲካ ላይ ምንም የሚያመጣው ለውጥ አይኖርም። ዋናው አደገኛው ነገር ማዕከላዊ የሚመራበት ማዕከላዊን የሚያስተዳድሩትና የሚመሩት ሰዎች እዛ የሚሰሩት ሰራተኞች ሰውን ማሰቃየት እንደ ስራ ከተቆጠረ የሚመሩበት ፍልስፍና፣ ስለ ምርመራ ያላቸው አመለካከት፣ ምርመራ የሚያካሂዱበት መንገድ፣ ይሄ ነው ችግሩ እንጂ ማዕከላዊ የሚባለው የድንጋይ ንብርብር አይደለም። አዝናለሁ እዛ ለተሰቃዩ ሰዎች። ያ ቦታ ቢጠፋ ቢሰረዝ ደስ ይለኛል። ግን ወደ ፖለቲካችን አምጥተን ስናየው ግን በቀላሉ ስሜታችንን ኮርኩሮ ትልቁን አጀንዳ እንድንረሳው። ትልቁ አጀንዳ ላለፉት 3-4 አመታት በተለይ በሺ የሚቆጠሩ ሰዎች የታሰሩለት፣ ቁጥራቸውን ማናቃቸው ህፃናት ሳይቀሩ ወጣት ልጆች ሳይቀሩ የሞቱለት የፖለቲካ ለውጥ ጥያቄ ነው እና ከሱ ሊያዘናጋን የሚችል በጣም በጣም ተንኮለኛ ምርጫ ነው ማዕከላዊ። አሁን ጸዳለም እንደተናገረችው ሰውን ስሜት ውስጥ የሚከት ነገር ነው። ብዙ ቤተሰቦች፣ ብዙ ግለሰቦች ከማዕከላዊ ጋር የተያዘ ቁስል አላቸው እና ሰውን ስሜታዊ ያደርጋል። ግን ከዚህ ከስሜት አውጥተን ስናየው ግን በኢትዮጵያ ፖለቲካ ላይ አሁን በተጨባጭ ባለው ፖለቲካ ላይ ምንም ለውጥ አያመጣም። ዝዋይ ላይ፣ ሸዋሮቢት ላይ፣ በኦሮሚያ ክልል ባሉ እስር ቤቶች፣ በአማራ ክልል፣ በትግራይ ክልል፣ የትኛውም ክልል ያሉ እስር ቤቶች ሰው ይገረፋል፣ ይገደላል፣ ይሰቃያል። እና አንድ ማዕከላዊን ማጥፋት፣ አንድ ማዕከላዊን መዝጋት ብዙ ትርጉም ያለው ነገር አይደለም። ከዛ ይልቅ የፖሊስ ኃይላችን የፌዴራሉም በክልልም ያሉት ምርመራ የሚያካሂዱበት መንገድ እንዲመረመር ተስማምተናል፣ ሪቫይዝ እንዲደረግ ተስማምተናል ቢሉ ለእኔ የበለጠ ተስፋ ሰጪ ይሆን ነበር።
ሁለታችሁንም ሰጣችሁን ማብራሪያ በጣም እናመሰግናለን።
እናመሰግናለን።
እኛም
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ዩር ኒውስ ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋው። መልካም የገና በዓል ይሁንላችሁ እያል በጀመርነው ሙዚቃ እንሰናበታችኋለን።